የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላልፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ጥር 17 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ሕይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬነር ተናግረዋል። በጋምቤላ ክልል በሚገኙ እስር ቤቶች ከባድ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ የሰብአዊ መብቶች ኮሚሽን አስታወቀ። የኢፌድሪ የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ከተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመሆን በትግራይ የሚገኙ የኤርትራ ስደተኞችን ጎብኝተዋል። የሚሉትና ሌሎችም ቅንብሮች ይኖሩናል።
Any government has the right and the obligation to defend itself against armed insurrection.
ማንኛውም መንግስት በትጥቅ ከተደገፈ አመጽ ራሱን የመከላከል መብትና ግዴታ አለበት። በዚህ ነጥብ ላይ ግልጽ መሆን ፈልጋለሁ። የኔና የሞክለው መንግስት ትኩረት አሁን ባለው የጦርነቱ ማግስት ሁኔታ ላይ ነው። በሚያሳዝን ሁኔታ የተራዘመ የመጣው የሰብአዊ ድጋፍ ፍላጎት፣ ግድያዎች፣ የሰብአዊ መብት ጥሰቶች፣ ጾታዊ ጥቃቶችና በየቦታው የሚፈጸሙ የተለያዩ ነገሮችን በተመለከተ እዚያ በሚንቀሳቀሱ አካላት ላይ ተጠያቂነት ያለመኖር ነው።
ተሰናባቹ የዩናይትድ ስቴትስ አምባሳደር ማይክል ሬነር ከተናገሩት የተወሰደ ነው። በአብይ ርዕሳችን ይቀርባል። ፕሮግራማችን እስከ 4 ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ጽዮን ግርማ የምሽቱን ዜና ታሰማለች።
እንደምን አመሻችሁ አድማጮች። የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ሕይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አሳሰቡ። በሌላም በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደሩ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግም ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ ውጤት መሆኑን አምባሳደሩ ጠቁመዋል። የትግራዩ ጦርነት የተካሄደው የአገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌደራሉ መንግስትና ህግ ወጥ የሆነ የትጥቅ አመጽን ለመከላከል እንደሆነም አምባሳደሩ ጨምረው ገልጸዋል። አድማጮች፣ የዚህን ዜና ዝርዝር በአብይ ርዕስ እንመለስበታለን። የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ወደ ታንዛኒያ አቅንተው ቻቶ በተሰኘች የታንዛኒያ ፕሬዝዳንት ጆሴፍ ማጉፉሊ ከተማ ያደረጉትን ውይይት ተከትሎ ታንዛኒያ በግዛቷ በእስር ላይ የነበሩ 1789 ኢትዮጵያውያን እስረኞችን እንደምትለቅ አስታወቀች። አብዛኞቹ ኢትዮጵያውያን ወደ ታንዛኒያ በህገ ወጥ መንገድ የገቡና ወደ ደቡብ አፍሪካ ለመሻገር በካርጎና በመሳሰሉት ህገ ወጥ የመጓጓዣ መንገዶች በጉዞ ላይ ያሉ የተያዙ መሆናቸውም ታውቋል። ሀብታሙ ስዩም አጠር ያለ ዘገባ አለው።
የታንዛኒያ መንግስት በሀገሪቱ ግዛት ውስጥ የታሰሩ 1789 ኢትዮጵያውያንን ለመልቀቅ ዝግጁ መሆኑን ለኢትዮጵያ መንግስት አስታውቋል። ኢትዮጵያውያኑ ለእስር የተዳረጉት በህገወጥ መንገድ ወደ ታንዛኒያ ግዛት በመግባታቸው እንደሆነም ተነግረዋል። የታንዛኒያው ፕሬዚደንት ጆን ማጋፉሊ ዛሬ ቻቶ በምትባለው የሀገራቸው ከተማ አግኝተው ላናገሯቸው የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ለሁለቱ ሀገራት መልካም ወዳጅነት ማሳያ ይሆን ዘንድ እስረኞቹን ካለ ቅድመ ሁኔታ እንደሚለቋቸው ነግረዋቸዋል።
Na nimemueleza kwa kutoa ahadi kwamba sisi hatuna masharti yoyote.
ለታንዛኒያ መንግስት ምስጋናቸውን ያቀረቡት ፕሬዚደንት ሳህለወርቅ በበኩላቸው ኢትዮጵያ ዜጎቿን ወደ ሀገራቸው ለመመለስ አፋጣኝ እርምጃ እንደምትወስድ ተናግረዋል። በሁለቱ ሀገራት መካከል ተጨማሪ የንግድ ትብብር እንዲኖርም ጥሪ አቅርበዋል። በሁለቱ ሀገራት መካከል ሊኖሩ ስለሚችሉ የንግድ ድሎች በመጪው ወራት ለመወያየት ኮሚሽኖች እንዲመሰረቱ ጥሪ ያቀረቡት ፕሬዚደንቷ የሀገራቸውን ቁርጠኝነት አሳውቀዋል።
የታንዛኒያንና የኢትዮጵያን ግንኙነት ከፍ ወዳለ ደረጃ ለማድረስ ዝግጁ እንደሆንን አረጋግጠላችኋለሁ።
በአውሮፓውያን 2020 ዓመተ ምህረት የሁለቱ ሀገራት የንግድ ግንኙነት የገንዘብ ተመን 5.8 ሚሊዮን መድረሱ ተጠቅሷል። ኢትዮጵያ ቱሪዝምና የከብት እርባታን በመሰሉ ዘርፎች ከታንዛኒያ ጋር ለመስራት 14 ሚሊዮን ዶላር እንደመደበችም ታውቋል።
ሀብታሙን እናመሰግናለን። በኢትዮጵያ በመጪው ግንቦት የሚካሄደው 6ኛው አገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የበኩሉን ጥረት እንደሚያደርግ የአማራ ዴሞክራሲያዊ ኃይል ንቅናቄ አዴሃን ገለጸ። ንቅናቄው በምርጫ ቅስቀሳ ግጭት ቀስቃሽ ከሆኑ የቃላት አጠቃቀም እንዲቆጠቡ ለአባላቱ ስልጠና ሰጥቷል። አስቴር ምስጋናው ዝርዝሩን ይዛለች።
የንቅናቄው ሊቀመንበር አቶ ተስፋውና ለምነህ ምርጫው በሰላም እንዲጠናቀቅ ከወዲሁ በሰላም ዙሪያ ከአባላቱ ጋር ምክክር እያደረገ መሆኑን ገልጸዋል።
በሚቀጥለው ምርጫ የምንሳተፈው ለመጀመሪያ ጊዜ ነው። ከትጥቅ ትግል ላይ የመጣ ነው። በአማራ ክልል ማለትም በ138 ወረዳዎች ላይ በሁሉም ቦታዎች ላይ ተወዳዳሪዎችን እናቀርባለን። እንግዲህ ምርጫው ነጻና ፍትሃዊ እንዲሆን በእኛ በኩል ማድረግ መቻል አለብን። ራሳችን ወደ ምርጫ ዘመቻ ስንገባ ግጭት ቀስቃሽ የሆኑ ነገሮች መቆጠብ መቻል አለብን። ችግሮችም ካሉ ስርዓትና ስርዓት ባለው መንገድ እናስኬዳለን። ከዛ ባለፈ ግን ራሳችንን ግጭትና ግጭት ቀስቃሽ ከሆኑ ነገሮች እናርቃለን። ስለዚህ በሰላም ነው የምንወዳደረው። ለሰላም ነው ማሸነፍ የምንፈልገው።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የኢትዮጵያ አንድነትን ያስቀደመ ርዕዮተ ዓለም እንደሚከተል ገልጸው በመጪው ምርጫም የዲሞክራሲ የበላይነት ጎልቶ መውጣት እንዳለበት ተናግረዋል።
ስለዚህ የአማራ ሕዝብ ከሌሎች የተለየ ያንሳል ይበልጣል የሚል ድምር ውስጥ አንገባም። ላለፉት ዓመታት የአማራ ሕዝብ በሳሳት ትርክ ተጠቅቷል ብለን እናምናለን። ያ ነገር እንዲስተካከልና ለኢትዮጵያም የራሳችን አሻራ እንድናስቀምጥ የአማራ ሕዝብ በቂ ውክልና እንዲያገኝ እንጂ ጽንፍ በወጣ አስተሳሰብ የአማራ ብሔርተኝነት ወይም የአማራ ሀገር ለመመስረት የሚካሄድ የፖለቲካ ፍልስፍና የለንም። አናራምድም። በኢትዮጵያ አንድነት እናምናለን። መወዳደሪያችን ለኢትዮጵያ ብሔራዊ አንድነት የሚጠቅም አስተዋጽኦ ማድረግ ነው እንጂ የምንፈልገው ርዕዮተ ዓለማችንም ፍልስፍናችንም ያንን እንጂ የሚያጠናክር ጻፊ የወጣ ወይም የሀገረ ምስረታ የሚመስል የብሔር አካሄድ በእኛ ድርጅት በኩል ተቀባይነት የለውም። ጫ ካለ አሸናፊም ተሸናፊም ይኖራል። እኛ ደግሞ እንዲያሸንፍ የምንፈልገው ዲሞክራሲ ነው።
ንቅናቄው በኢትዮጵያ ምርጫ ቦርድ የተመዘገበ ህጋዊ የፖለቲካ ፓርቲ ሲሆን በምርጫው መሳተፍ የሚያስፈልገውን ሰነድ አሟልቶ የምስክር ወረቀት ማግኘቱን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ባለፈው ሳምንት ያሳለፈውን የቀድሞ ፕሬዚዳንት ዶናልድ ትራምፕ እንዲከሰሱ የሚጠይቀውን ክስ ዛሬ በይፋ ወደ መወሰኛ ምክር ቤቱ ሊልከው ነው። ምክር ቤቱ የወሰነው ትራምፕ ለስልጣን ሲሉ በዚህ ወር መጀመሪያ ላይ ደጋፊዎቻቸው በምክር ቤቱ ህንጻ ላይ በደቦ የፈጸሙትን ጥቃት በማነሳሳት ወንጀል እንዲከሰሱ ነው። ዴሞክራቶችና ሪፐብሊካኖች ለአቃቤ ህግና ለትራምፕ ተከላካይ ጠበቆች የዝግጅት ጊዜ ለመስጠት እንዲቻል ጊዜውን ትንሽም ቢሆን ቢዘገይ በሚለው ከተስማሙ በኋላ የክሱ ሂደት በሴኔት እንዲጀመር ለየካቲት 1 2013 ዓ.ም ቀነ ቀጠሮ ቆርጠውለታል። ይህ ተጨማሪ ጊዜም የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ለካቢኔ አባልነት ያቀረቧቸውን እጩዎች ሴኔቱ እንዲያጸድቅ እድል ይሰጣቸዋል። ትራምፕ በቀረበባቸው ክስ ጥፋተኛ ለመባል የሴኔቱ 2/3 ድምጽ መሰጠት አለበት። የሴኔቱ መቀመጫ እኩል ለኩል በ50 ዲሞክራትና በ50 ሪፐብሊካን የተያዘ ሲሆን ዲሞክራቶች ሙሉ በሙሉ ትራምፕ ጥፋተኛ ናቸው ብለው ይወስናሉ ተብሎ ቢገመት ተጨማሪ 17 ሪፐብሊካኖች ድምጽ መስጠት ይኖርባቸዋል። ትራምፕ በዚህ ክስ ጥፋተኛ ከተባሉም ከዚህ በኋላ የትኛውንም የፌዴራል መንግስት ስልጣን እንዳይዙ ይደረጋሉ። የቀድሞ ፕሬዚዳንት ዶናልድ ትራምፕ በ245 ዓመታት የአሜሪካ ታሪክ በስልጣን ዘመናቸው 2 ጊዜ የተከሰሱ ብቸኛ ፕሬዚዳንት ናቸው። በወሩ መጀመሪያ ላይ በቻይና ምስራቅ ሻንዶ ከተማ ማዕድን ማውጫ ላይ በደረሰ አደጋ ተቀብረው የነበሩ የ9 ሰዎች አስክሬን ማውጣታቸውን የቻይና ባለስልጣናት ዛሬ አስታወቁ። አስክሬኖቹ የተገኙት እንደ አውሮፓውያን አቆጣጠር ጥር 10 ላይ በደረሰው ፍንዳታ ተቀብረው የነበሩ 11 ሰዎችን ህይወት ማውጣት መቻሉ ከተገለጸ ከአንድ ቀን በኋላ ነው። አደጋው ከደረሰ በኋላ 22 ሰዎች በመቶዎች ሜትር ጥልቀት ባለው ጉድጓድ ውስጥ ተቀብረው የነበረ ሲሆን አንዳንዶቹ ባሉበት ሆነው ምግብና መድኃኒት እንዲደርሳቸው ሲደረግ ቆይቷል። እስካሁን ድረስ አንድ የማዕድን አውጪ ሰራተኛ የደረሰበት እንዳልታወቀም ተገልጿል። አደጋውን ተከትሎ የቻይና ባለስልጣናት ገና በግንባታው ላይ ያለውን የማዕድን ማውጫ በርካታ አመራሮች የደረሰውን አደጋ ከ24 ሰዓታት በላይ ሳያሳውቁ በመቆየታቸው በቁጥጥር ስር እንዲውሉ አድርጓል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁ ስርጭት ነው። ወደ ዓለም አቀፍ የኮቪድ ሁኔታን ወደሚመለከተው ዘገባዎቻችን እናልፋለን። በአዲስ መልክ እየተዛመተ የሚገኘውን አዲሱን አይነት የኮሮና ቫይረስ ዝርያ ወደ ሀገሯ እንዳይገባ እስራኤል በዚህ ሳምንት መጨረሻ ዓለም አቀፍ የአውሮፕላን ማረፊያዎቿን ልትዘጋ መሆኑን አስታውቃለች። የሀገሪቱ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሁድ ዕለት እንደተናገሩት አዲሱን የቫይረስ ዝርያ ለመከላከልና የክትባት ዘመቻው በደንብ መሻሻል እስኪያሳይ ለአንዳንድ አስፈላጊ ጉዳዮች ካልሆነ በስተቀር የአየር መንገዶቹ ዝግ ይሆናሉ። ይህ ውሳኔ በመጪው ማክሰኞ ጀምሮ ለአንድ ወር እንዲቆይ የታቀደ ሲሆን ለተግባራዊነቱ የፓርላማ ውሳኔ እየተጠበቀ ነው። ይህ በእንዲህ እንዳለ በዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት እሁድ ዕለት ባወጣው መግለጫ ከደቡብ አፍሪካ የሚነሱ የአሜሪካ ዜግነት ያላቸው ተጓዦች እንዳይገቡ ለመከልከል መዘጋጀቱን አስታውቋል። ውሳኔው የተላለፈው ደቡብ አፍሪካ ውስጥ በታየው አዲሱ አይነት የኮሮና ቫይረስ ዝርያ ምክንያት ነው። የዩናይትድ ስቴትስ የጤና ባለሙያዎች እንዳስታወቁት ሀገሪቱ አዲስ እየወጡ ያሉ የኮሮና ቫይረስ ዝርያዎችን ለመከታተል ጥረት እያደረገች ሲሆን ዓላማውም አዲሶቹ ዝርያዎች እየተሰጡ ባሉ ክትባቶች ላይ ያላቸውን ተጽዕኖ ለመቆጣጠር መሆኑን የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ኃላፊ የሆኑት ሮቼል ዋልነስኪ አስታውቀዋል። የ67 ዓመቱ የሜክሲኮ ፕሬዝዳንት አንድሬ ማኑኤል ሎፔዝ በኮቪድ-19 መያዛቸውና የበሽታው ስሜት እየተሰማቸው መሆኑን ትላንት እሁድ ይፋ አደረጉ። የኮቪድ-19 ወረርሽኝን ተከትሎ በሜክሲኮ በወሰዷቸው ደካማ የመከላከል እርምጃዎች ሲተቹና ሲወቀሱ የቆዩት ፕሬዝዳንቱ በሕክምና ክትትል ስር እንደሚገኙ ገልጸዋል። ፕሬዝዳንት ሎፔዝ በተለይም ምሳሌ ሊሆኑ በሚገባቸው የአፍና አፍንጫ መሸፈኛ ጭንብል አጠቃቀም ላይ ቸልተኝነት ይስተዋልባቸው እንደነበረ፣ በተጨናነቀ የበረራ እንቅስቃሴ አካባቢ ጭምርም ማስክ ሳያደርጉ ይታዩ እንደነበር ተዘግቧል። ሜክሲኮ 150,000 ህዝቦቿን በኮቪድ አጥታለች። 1.7 ሚሊዮን ሰዎች ደግሞ በቫይረሱ ተይዘውባታል። አድማጮች፣ ዜናው በዚህ አበቃ። ከቀሪ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ሲዮን ግርማን ለዜናው እናመሰግናለን። አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com፣ በፌስቡካችን ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ በአሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። አሁን የዕለቱ አብይ ርዕስ ይቀርባል። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ሕይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬነር ተናግረዋል። በሌላም በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደር በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተክልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግ ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ ነው ብለዋል አምባሳደሩ። የትግራይ ጦርነት የተካሄደው የአገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌዴራሉ መንግስትና ህገወጥ በሆነ የትጥቅ አመጽ መካከል ነው በሚል ነው የገለጹት። እስክንድር ፍሬው ዝርዝር ዘገባውን ልኳል።
በ2010 የኢትዮጵያ ለውጥ ዋዜማ ወደ አዲስ አበባ የመጡት ባለፉት 3 አመታትም በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው የሰሩት ማይክል ሬነር ስለ ኢትዮጵያ ፖለቲካና የለውጥ ጉዞ በተለያዩ መድረኮች ሲናገሩ የቆዩ የሀገራቸው ቃል አቀባይ ሆነው ይታወቃሉ። የረጅም አመታት ልምዳቸው የአፍሪካ ተሞክሯቸው ደግሞ ባለቆቻቸው ጭምር እንደሚወደስ ታይቷል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጂ በህዳር 2011 የኢትዮጵያ ጉብኝታቸው ወቅት ጋዜጠኞች ባሉበት ሲናገሩ ሬነር በአፍሪካ ያሉን ምርጡ አምባሳደር ናቸው ብለዋል። አምባሳደር ሬነር ሰሞኑን የኢትዮጵያ ቆይታቸውን አጠናቀው ሊመለሱ ዝግጅት ላይ ናቸው። ዛሬ ከተመረጡ የመገናኛ ብዙሃን ሪፖርተሮች ጋር ቆይታ ያደረጉትም ይህንን ውስንብታቸውን አስመልክቶ ነው። በትግራይ ክልል የተካሄደውን ጦርነት ጨምሮ ልዩ ልዩ ጉዳዮች ተነስተዋል። አገራቸው በትግራይ ክልል ጦርነት የተሳተፉትን ሁለት ወገኖች ለያይታ እንደምትመለከት ነው ያብራሩት።
I will say that we have been clear from the outset that we did not see and do not see equivalence between the two sides. One is the federal state with an obligation for territorial integrity and the safety of its people. The other was an armed insurrection, illegitimate and really unfortunate.
በጦርነቱ የተሳተፉትን ሁለት ወገኖች በእኩል ደረጃ እንደማንመለከት ከመጀመሪያውም ግልጽ አድርገናል። አንደኛው የአገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ያለበት የፌደራል መንግስት፣ ሌላኛው ደግሞ ህገወጥ በሆነ የትጥቅ አመጽ የተሳተፈ ነበር ነው ያሉት። ይህም ሆኖ ጦርነት ምንጊዜም ጥሩ ውጤት እንደሌለው ነው አምባሳደሩ የተናገሩት።
There's never a clean aftermath to war. It always has a messy aftermath, and unfortunately that's the moment we're in, and that's where our focus is as the United States right now, in particular making sure people's rights and safety are respected.
የጦርነት ማግስት ሁሌም የጠራ ሆኖ ያውቅም። ሁልጊዜም የተመሰቃቀለ ማግስት ነው የሚኖረው። እንዳለመታደል ሆኖ አሁን ያለነው እዚያ ደረጃ ላይ ነው። እንደ ዩናይትድ ስቴትስም ትኩረታችን ያ ነው። በተለይም የሰዎች መብትና ደህንነት መከበሩን ማረጋገጥ፣ ሰብአዊ ፍላጎቶቻቸው መሟላታቸውን ማረጋገጥ አሁን ከሆነው በላይ ችግሩ አካባቢያዊ እንዳይሆን ያ በሆነበት አካባቢም እንዲያበቃ ማድረግ ነው ነው ያሉት። አገራቸው ከጦርነቱ በኋላ እየታዩ ያሉ ችግሮች እንደሚያሳስቧትም አምባሳደሩ አብራርተዋል።
Any government has the right and the obligation to defend itself against armed insurrection. I want to be clear on that point. My concern and my government's concern, I think, is focused more on the current aftermath of that defense, and what is unfortunately appearing to be a prolonged situation of humanitarian need.
ማንኛው መንግስት በትጥቅ ከተደገፈ አመጽ ራሱን የመከላከል መብትና ግዴታ አለበት። በዚህ ነጥብ ላይ ግልጽ መሆን ፈልጋለሁ። የኔና የሞክለው መንግስት ትኩረት አሁን ባለው የጦርነቱ ማግስት ሁኔታ ላይ ነው። በሚያሳዝን ሁኔታ የተራዘመ የመጣው የሰብአዊ ድጋፍ ፍላጎት፣ ግድያዎች፣ የሰብአዊ መብት ጥሰቶች፣ ጾታዊ ጥቃቶችና በየቦታው የሚፈጸሙ የተለያዩ ነገሮችን በተመለከተ እዚያ በሚንቀሳቀሱ አካላት ላይ ተጠያቂነት አለመኖር ነው ያሉት። በተለይ የሰብአዊ ድጋፍ እንቅስቃሴው ሊፋጠን እንደሚገባ ነው አምባሳደር ሬነር ያሳሰቡት።
After almost 3 months, we're still not seeing enough humanitarian assistance reach the most vulnerable areas. Much more needs to be done and urgently.
ከሶስት ወራት በኋላም ሰብአዊ ድጋፍ እጅግ ተጋላጭ ወደ ሆኑ አካባቢዎች በበቂ ሁኔታ ሲደርስ ያየን አይደለም። የኢትዮጵያም ሆኑ ዓለም አቀፍ የሰብአዊ እርዳታ ድርጅቶች በስቃይ ላይ ላሉ በሚሊዮን ለሚቆጠሩ ሰዎች ሰብአዊ ድጋፍ ማድረግ እንዲችሉ በአስቸኳይ ሙሉ ድል ሊሰጣቸው ይገባል ነው ያሉት። አምባሳደር ሬነር በማብራሪያቸው በትግራይ ይገኛሉ ስላሏቸው የኤርትራ ወታደሮችም የተከሰሱት ነገር ነበር።
We continue to be troubled by the activities of Eritrean actors in the Tigray region, and we continue to call for an immediate halt to and independent investigations of all credible reports of atrocities, sexual violence, human rights violations of all kinds in Tigray and other places such as Meticca.
በትግራይ ክልል ያሉ የኤርትራ ወታደሮች እንቅስቃሴ እያሳሰበን ቀጥሏል። ይህ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከቱ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግም እንጠይቃለን ነው ያሉት። ዩናይትድ ስቴትስን ጨምሮ የተለያዩ ዓለም አቀፍ አካላት የኤርትራ ወታደሮች በትግራይ ክልል ስለመገኘታቸው የሚገልጿቸውን መረጃዎች የኢትዮጵያ ፌደራል መንግስት ሲያስተባብል ቆይቷል። አምባሳደር ሬነር በማብራሪያቸው ከኢትዮጵያ መሪዎች ጋር ሰሞኑን ስላደረጓቸው ውይይቶችም አንስተዋል።
So I had a wonderful conversation with the president, who continues to inspire me enormously. She's just such a thoughtful leader, such an inspiring leader, and a genuine privilege for me to get to know her during my time here. And she's always been very generous with her time with me, up to and including the wonderful conversation we had the other day. I also have an enormous generosity from the prime minister in making himself available to me. And in fact, I've spoken with him within the past 2 weeks.
በከፍተኛ ሁኔታ ያነቃቁኝ ከቀጠሉት ፕሬዝዳንቷ ጋር ድንቅ የሆነ ውይይት ነበረን። እሳቸው አርቆ አሳቢና የሚያነቃቁ መሪ ናቸው። እዚህ በቆየውባቸው ጊዜያት ላውቃቸው ስለቻልኩኝ ለኔ እውነተኛ ክብር ነው። ሰሞኑን ያደረግነውን ድንቅ ውይይት ጨምሮ ሁልጊዜም ጊዜያቸውን በመስጠት ለጋስ ነበሩ። ከጠቅላይ ሚኒስትሩ በኩልም ጊዜያቸውን በመስጠት በኩል ሰፊ ልግስና ተሽሮኛል። በርግጥ ከሳቸው ጋር ባለፉት 2 ሳምንታት ተነጋግረናል። እንዴት ራስ ወዳድ ሊሆን እንደምችል አላውቅም። ምክንያቱም እሳቸው ጊዜያቸው በጣም ውድ ሆነ ያገር ጠቅላይ ሚኒስትር ናቸው። ነገር ግን ከመሄዴ በፊት ከርሳቸው ጋር ተጨማሪ ውይይት ቢኖርኝ ወዳለሁ ነው ያሉት። በዛሬው ዕለት በአሜሪካ ኤምባሲ በተካሄደው ስነ ስርዓት አምባሳደር ሬይነር ከጋዜጠኞች ለተነሱላቸው ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በጋምቤላ ክልል በሚገኙ እስር ቤቶች ከባድ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በተቃዋሚ ፓርቲዎች ላይም እስርና እንግልትን ጨምሮ የአባላት ቤተሰቦችም ከመንግስት ስራ እስከመታገድ የሚደርስ በደል እንደሚፈጸምባቸው ኮሚሽኑ መግለጹን መለስካቸው አማሃ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝሩ ቀጥሎ ይቀርባል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገው የጽሑፍ መግለጫ እንደሚያትተው በጋምቤላ ክልል የሰብአዊ መብቶች ጥበቃ አፋጣኝ ትኩረት ይሻል። ኮሚሽኑ ከታህሳስ 12 እስከ ታህሳስ 15 ቀን ድረስ በጋምቤላ ከተማና ባኛዋ ዞን አደረኩ በሚለው ጉብኝት በተለያዩ እስር ቤቶች የሚገኙ ሰዎች አያያዝና ሰብአዊ መብቶች አጠባበቅ በአፋጣኝ ሊሻሻል የሚገባው ነው ብሏል። የምርመራ ግኝቱን ሲያብራራም በጋምቤላ ከተማ ማረሚያ ቤት ከታህሳስ ወር መግቢያ ጀምሮ በእስር ላይ የሚገኙ ሁለት የ11ና የ12 ዓመት ሕፃናት ወንዶች እንዲሁም የ14 ዓመት ሕፃን ሴት በአፋጣኝ ከእስር እንዲለቀቁ አሳስቦ በተጠርጣሪዎቹ ሕፃናት ወንዶች ላይ ከፍተኛ ድብደባ ያደረሱ የጸጥታ አባላት ላይ ምርመራ በማካሄድ ተገቢ እርምጃ እንዲወሰድ ኮሚሽኑ እንደጠየቀ መግለጫው ያስረዳል። ይሁንና ይህ መግለጫ እስከወጣበት ድረስ ሕፃናቱ በእስር ላይ እንዳሉም ገልጿል። ቪኦኤ የኮሚሽኑ ጥያቄ ለምን መልስ እንዳላገኘ ለኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ለዶክተር ዳንኤል በቃ ጥያቄ አቅርቦ ነበር።
የክልሉ ኃላፊዎች ቀና ምላሽ ሰጥተው ነበር። እነሱም ተስማምተው ነበር የተገቢ ያልሆነ ነገር ነው ሊለቀቁ ይገባል፣ ባስቸኳይ እንዲለቀቁ እናደርጋለን፣ ጥቃቱን የፈጸሙት ሰዎችም እንዲጣራ እናደርጋለን ብለው አረጋግጠው እንደነበረ፣ ነገር ግን እስካሁን ድረስ ቢያንስ እስከዛሬ ድረስ ይህ እንዳልተፈጸመ ተረድተናል። ስለዚህ ሊፈጸም የማይገባበት ምንም ምክንያት የለም። ማለትም ህፃናቱ አንደኛ መፈታት አለባቸው፣ ሁለተኛ አጥፊዎቹ መመርመርና ተጠያቂነት መረጋገጥ አለበት። መከታተላችንን እንቀጥላለን እና በቶሎ ልባት ያገኛል ብዬ ተስፋ አድርጋለሁ።
በጽሁፍ የተሰራጨው የኮሚሽኑ መግለጫ ህወሓትን በገንዘብና በተለያየ መንገድ ይረዳሉ፣ በክልሉ ውስጥ በህዝብ መካከል ግጭት የመቀስቀስ ዓላማ ይዘው ተንቀሳቅሰዋል በሚል ምክንያት ከጥቅምት 25 ቀን ጀምሮ 90 ሰዎች በክልሉ ፖሊስ ቁጥጥር ስር እንደሚገኙ ገልጾ እስከዛሬ ድረስ ፍርድ ቤት እንዳልቀረቡ ይናገራል። ኮሚሽኑ ለክልሉ ኃላፊዎች ጉዳያቸው ወጥሮ እንዲጣራና በህግ መሰረትም የዋስ መብታቸው ተጠብቆ ጉዳያቸውን በውጭ ሆነው እንዲከታተሉ ምክረ ሐሳብ መስጠቱን መግለጫው ያስረዳል። ይህም ተግባራዊ አልተደረገም። ምን ማድረግ አስባቸዋል አልኳቸው ዶክተር ዳንኤልን።
ይሄም ደግሞ ሌላው አሳሳቢ ጉዳይ ነው። በአጠቃላይ 90 ያህል ሰዎች በአብዛኛው ትግራይ ተወላጅ የሆኑ ሰዎች ናቸው። ለህወሓት ድጋፍ ሰጥተዋል። በአካባቢው ሰላም እንዲጠፋ ከፋታ አድርጋላችሁ በሚል ትርታሬ ታሰሩ ሰዎች መሆናቸውን የአካባቢው ኃላፊዎች ይናገራሉ። ነገር ግን እኛ እንደተመለከትነው አንደኛ በዛኛዎቹ ሰዎች ፍርድ ቤት አልቀረቡም ነበረ። በጣም የተወሰኑ ሰዎች እኛ ጉብኝት ለማድረግ ወደ አካባቢው ልክ እንደደረሰን የተወሰኑት ወደ ፍርድ ቤት ቀርበው እንደነበረ ተረድተናል። ግን አብዛኛዎቹ ሰዎች ፍርድ ቤት ሳይቀርቡ የታሰሩ ናቸው። ምናልባት ሁሉም ሊባል በሚችል ደረጃ ደግሞ ምንም አይነት በፌዴራል ፖሊስም ሆነ በክልሉ ፖሊስ የተጀመረ የወንጀል ምርመራ አለመኖሩን ተመልክተናል። ይሄ በጣም አሳሳቢ ነው እና ቢያንስ የተጀመረ የወንጀል ምርመራ ቢኖር እንኳን ለነገሩ ታማኒነት ትንሽ መልስ መስጠት ይቻል ነበረ። ይህን ያህል ጊዜ ምንም አይነት ምርመራ ሳይጀመር ሰዎች በእንደዚህ አይነት መልክ ታስረው መቆየታቸው ሌላ አሳሳቢ ከፍተኛ የሰብአዊ መብት ጥሰት ስለሆነ ቢያንስ ለዋስትና መብታቸው ሊጠበቅ ይገባል። ስለዚህ ይህንንም መፈጸም ይገባዋል። የማይፈጸምበት ምክንያት የለም። ስለዚህ መከታተላችንን እንቀጥላለን። ግን ጉዳዩ እንዲታወቅ በሪፖርታችን ገልጸነዋል።
የኮሚሽኑ መግለጫ እንደሚያሳየው በክልሉ ይንቀሳቀሳሉ የሚባሉ ተቃዋሚ የፖለቲካ ፓርቲዎች ይፈጸምባቸዋል የተባለው በደልም ብዙ ነው። ፓርቲዎቹ በክልሉ የተለያዩ ስፍራዎች ተንቀሳቅሰው ለደጋፊዎቻቸው ቅስቀሳ ለማድረግ ወይም የፓርቲያቸውን ዓላማ ለማስረዳት እንግልት እንደሚደርስባቸው፣ በአንዳንድ አባሎቻቸው ላይ ዛቻና ማስፈራራት እንደሚያጋጥማቸው እንደተገለጸለት ኮሚሽኑ በጽሑፍ መግለጫ ያስረዳል። በተጨማሪም አንድ ስሙን ያልገለጸው ፓርቲ በተለያየ ወቅት 35 አባላቱ በተለያዩ የክልሉ ከተሞች ለእስር እንደተዳረጉበት መግለጹን የኮሚሽኑ መግለጫ ያብራራል። የተቃዋሚ ፖለቲካ ፓርቲ አባላት ቤተሰብ በመሆናቸው ከመንግሥት ሥራ የታገዱና ያለ ፈቃዳቸው ለብልጽግና ፓርቲ የመዋጮ ክፍያ ከደሞዛቸው የተቆረጠባቸው ሰዎች መኖራቸው የተገለጸለት መሆኑን ኮሚሽኑ በዚህ መግለጫው ይፋ አድርጓል። ይህንን ነባር ነው የሚባል የገዥ ፓርቲ ክፉ ልማድ መነሻው ወይንም ምክንያቱ ምን እንደሆነ፣ ምን ማድረግስ ይበጃል የሚል ጥያቄ ቪኦኤ ለዶክተር ዳንኤል አቅርቦ ነበረ።
እንግዲህ መለስካቸው፣ ያው እንደምትረዳው አድማጮችም ይረዱታል ብዬ እንደማስበው የኢትዮጵያ ውስብስብ የሰብአዊ መብት ቀውስና ችግር አንዱ መገለጫው ይሄ ነው። ብዙ የሰብአዊ መብት ችግሮች አሉ። ሊወሰድ የሚገባው እርምጃ ይታወቃል። ነገር ግን በሚፈለገው መጠን እርምጃ ሲወሰድና ሲሻል አናይም። በሌላ በኩል ግን በተወሰነ መጠን ደግሞ የሚያበረታታው ደግሞ አሁን አዲስ በተፈጠረው የፖለቲካ ምዕራፍ ትንሽ አበረታች እርምጃዎች አሉ። በፌዴራል መንግስትም በክልል መንግስትም ሰብአዊ መብትን ለማክበርና ተፈጽሞ ሲገኝም ለማስተካከል ፈቃደኛነትና ጥረት ሲደረግ ያለን። ስለዚህ ችግሩ ውስብስብ ነው። ከፖለቲካ ቀውስ ጋር ይያያዛል። ከክልሎች የመፈጸምና የማስፈጸም አቅም ጋር ይያያዛል፣ ይወሳሰባል። ነገር ግን የግድ እልባት እያገኘ መሄድ ያለበት ነገር ስለሆነ ተቋም መኖሩ እንደ ኢትዮጵያ ሰብአዊ መብት ኮሚሽን ማለት ነው መኖሩ አስፈላጊነቱ እንደዚህ አይነት ችግሮች ሁልጊዜም ሳይታወቁ ተሸፍነው እንዳይቀሩ ይታወቅ ማድረግና መፍትሄ እንዲገኝላቸው ደግሞ ክትትል ማድረግ ነው። ስለዚህ እኛም ይህንን ክትትል ማድረጋችንን እንቀጥላለን። ምክር ሀሳብ እንሰጣለን። ሌሎችም ጉዳዩ የሚመለከታቸው የፌዴራልም የክልል መንግስት አካላትም ግን በኩላቸው ተገቢውን ጥረት ማድረግ መቻል አለባቸውና እየተሻሻለ ይሄዳል ብዬ ተስፋ አደርጋለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከክልሉ ከፍተኛ ኃላፊዎች ጋር በተወያየበት ወቅት ኃላፊዎቹ ለሰብአዊ መብቶች አያያዝ መሻሻል በጎ ምላሽ ሰጥተው በተለይም የገዢው ፓርቲ አባል ካልሆኑ የመንግሥት ሠራተኞች ላይ ሲሰበሰብ የነበረው የፓርቲ አባልነት ክፍያን በተመለከተ አስፈላጊው የእርማት እርምጃ እንደተወሰደ እንደተገለጸለት ኮሚሽኑ አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢፌድሪ የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ከተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመሆን በትግራይ የሚገኙ የኤርትራ ስደተኞችን ጎብኝተዋል። ስደተኞቹ በካምፕ ውስጥ ያለው ትምህርት መቋረጡና አንዳንድ የምሽት ላይ ሽፍቶች እየመጡ ያላቸውን እንደሚዘርፏቸው መናገራቸውን የዩኤንኤችሲአር ተወካይ ሚስተር ክሪስ ሜልዘር ለቪኦኤ ገልጸዋል። ስደተኞችን እያፈኑ ወደ ኤርትራ እየወሰዷቸው ነው የሚለውን ክስ ግን በወሬ ደረጃ ብንሰማም ከስደተኞቹ ማረጋገጫ አላገኘንም ብለዋል። የኢትዮጵያ መንግስት በበኩሉ በሀገሪቱ ከሚገኙ 1 ሚሊዮን ገደማ ስደተኞች መካከል ችግር ያጋጠማቸው ኢምንት እንደሆኑ ገልጾ ለእነሱም መሰረታዊ ፍላጎታቸውን እያሟላን ነው ብሏል። አዲስ ቸኮል ዝርዝር ዘገባ አለው።
የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ዳይሬክተር አቶ ተስፋን ጎበዛይ እና የተባበሩት መንግስታት የስደተኞች ጉዳይ ድርጅት ዩኤንኤችሲአር የኢትዮጵያ ተወካይ አን አለን ኢንኮንትር ማይ አይኒና አዲ ሃሩሽ በተባሉ የኤርትራውያን ስደተኛ መጠለያ ተገኝተው ጉብኝት አድርገዋል። የጉብኝቱ ዓላማ በሰሜን ኢትዮጵያ የተከሰተውን ግጭት ተከትሎ መስተጓጎል አጋጥሞት የነበረውንና አሁን አቅርቦት የጀመረውን አገልግሎት ለመቃኘት መሆኑን የስደተኞችና ከስደተኞች ተመላሽ ጉዳይ ኮሚሽን በፌስቡክ ገጹ ባወጣው መግለጫ አስታውቋል። አመራሮቹ በጉብኝታቸው ናቸው ካዲ ሃሩሽ የስደተኛ ተወካዮች ጋር ውይይት ማድረጋቸው ተገልጿል። በውይይቱ ስለተነሱ ሐሳቦችና አስቀድሞ የመገናኛ ብዙሃን ስደተኞችን በተመለከተ የዘገባቸው ስለነበሩ ሐሳቦች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ድርጅት ዩኤንኤችሲአርን በመወከል ለቪኦኤ መረጃ የሰጡት ሚስተር ክሪስ መልዘር የጎበኛቸው ስደተኞች ከአሁን በኋላ እንደማይራቡ ማረጋገጣቸውንና ሆኖም አሁንም ወደ ሰሜን ያሉ የሽመልባና ህጻን ስደተኞች ካምፖች ግን ሊጎበኙ አለመቻላቸውን እንደ ስጋት አንስተዋል።
Because they were cut off for about 2 months from any help.
አሁን ሁኔታው ጥሩ ነው ማለት ይቻላል። ምክንያቱም ለሁለት ወር ገደማ ምንም አይነት ድጋፍ ያገኙ አልነበረም። አጋራችን ያለ ምግብ ፕሮግራም በታሳስ ወር ላይ የምግብ ራሽን ድጋፍ አድርጎላቸው ነበር። አሁን ለሁለተኛ ጊዜ የምግብ ድጋፍ ተደርጎላቸዋል። ከእንግዲህ አይራቡ ማለት ነው። ሆኖም ሌሎች ችግሮች አሉባቸው። የንጹህ መጠጥ ውሃ አቅርቦትና ሌሎች ትምህርት ቤትና ክሊኒክን የመሰሉ አገልግሎት ሰጪ ተቋማት መዘጋታቸው ችግር ነው። ወደ ሰሜን በሚገኙት በቀሪዎቹ ሁለት የስደተኞች ካምፕ ግን የሽመልባና ህጻጽን ማለታቸው ነው የከፋ ችግር እንዳለ ነው የሚደርሱ መረጃዎች የሚያመላክቱት።
የመገናኛ ብዙሃን ስደተኞች እየታፈኑ ወደ ኤርትራ ስለመወሰዳቸው አስቀድሞ የዘገቡ ሲሆን ሚስተር ክሪስ መልዘርም ስለ ጉዳዩ መስማታቸውን ነገር ግን ይህንኑ ማረጋገጥ አለመቻላቸውን ነው ለቪኦኤ የገለጹት። እንደርሳቸው አባባል ይህ ተፈጽሞ ከሆነ ግን የዓለም አቀፍ ህግን የሚጥስ ድርጊት ነው ብለዋል። አብዛኞቹ ስደተኞች ከካምፕ ወጥተዋል የሚለውን የመገናኛ ብዙሃን ዘገባ በተመለከተም እነርሱ ሊጎበኙ ባልቻሏቸው የሽመልባና ህጻን ስደተኞች ካምፕ ተፈጽሞ ሊሆን ይችል ይሆናል ብለዋል። የጥርጣሬያቸው መነሻ ደግሞ የተወሰኑ የእነኝህ ስደተኛ ካምፕ ነዋሪዎች ወደ ደቡቦቹ የማይ አይኔና አዲ ሃሩሽ ስደተኞች ካምፕ መምጣታቸውን እንዲሁም በሽሬ ከተማና በአካባቢው በአስቸጋሪ ሁኔታ ውስጥ የሚገኙ ስደተኞች ማየታቸውን በአስረጅነት ጠቅሰዋል። ይሁንና እነሱ በጎበኟቸው ሁለቱ የስደተኛ ጣቢያዎች ይህ ችግር አለመኖሩን የገለጹት ስደተኞቹ ትምህርትና ሕክምናን ከመሰሉ መሰረታዊ አገልግሎቶች መቋረጥ ባሻገር በሌሊት እየመጡ ንብረታቸውን የሚዘርፏቸው አንዳንድ ታጣቂዎች መኖራቸውን ጠቅሰው የአካባቢው ጸጥታ እንዲጠናከር መጠየቃቸውን ሚስተር ክሪስ አስታውቀዋል። ሚስተር ክሪስ አክለውም ሁለቱን የሽመልባና ህጻጽ ካምፕ የሚገኙ ስደተኞችን ለማግኘት ጥረት እንደሚያደርጉና የኢትዮጵያ መንግስት ስደተኞችና ከስደት ተመላሾች ጉዳይ ኮሚሽንም ለጉዳዩ ትኩረት ሰጥቷል ብለው እንደሚያምኑ ገልጸዋል። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኮሚሽን የህዝብ ግንኙነት ኃላፊ አቶ በአካል ንጉሴ በበኩላቸው በወቅቱ ስደተኞች ያነሷቸው አብዛኞቹ ጥያቄዎችም ሌሎች ስደተኞችም የሚያነሷቸው ጥያቄዎች ናቸው ብለዋል።
ያሩሽና ማይኒ የሚገኙት ካምፖች ለስደተኞች ተገቢ ሰርቪስ እየተሰጠ ነው? የፉድ ዲስትሪቢዩሽን እና የመንግስት ዳይተርስ እሱሁን ሁለተኛ ወሩ ነው ከተጀመረ። አሁን የጃንዋሪ ነው እየተሰጠ ነው። ከዚህ በፊትም ያለው ሞር እንዴ ተሰጥቷል። እንግዲህ ሙሉ ሰርቪስ እየተሰጠ ነው። ኤንጂኦስ ይሄ አይቲ የምንላቸው ሰርቪስ ድርጅቶችም ወደ ካምፖቹ እየገቡ ነው። ያለው ነገር ይሄ ነው። እንግዲህ
ምን ምን ጥያቄዎችን ጠየቁ? ምን ምን ችግር አለብን አሉ እነሱ ስደተኞቹ?
በማንኛውም ሁኔታ ስደተኞቹ የሚያነሱት ሰርቪስ በዓለም አቀፉ ስታንዳርድ ልክ ይሰጠን ነው። ኢትዮጵያ ለስደተኞች አገልግሎት የምትሰጠው ከዓለም አቀፉ ማህበረሰብ በሚቀርብላት እርዳታ ልክ ነው። ነገር ግን የማልደብቅህ የአቅርቦት ውስንነቶች አሉ። ከአመት አመት ድጋፎች እየቀነሱ የሚሄድ ነገር የበጀት እጥረት ያጋጥማል። ግን ዞሮ ዞሮ ለላይፍ ሴቪንግ የሚመጣ ማንኛውም ነገር ለስደተኛ ኢንቨርስ ይደረጋል። ከዛ ውጭ ስደተኞቹ አብዛኛው የሚጠይቁት ወደ ሶስተኛ ሀገር የመዛወርን ጉዳይ ነው።
ኢትዮጵያ በሀገሪቱ በአጠቃላይ 26 የስደተኛ ካምፖች ውስጥ ከ900,000 በላይ ስደተኞች መኖራቸውን የገለጹት አቶ በአካል ችግር የደረሰባቸው የሚባሉት ከጠቅላላው ኢምንት ናቸው ብለዋል። ለእነርሱ የሚቀርቡ አገልግሎቶችም የሚመለከታቸው አገልግሎት ሰጪዎች እንዲገቡ በመጋበዝ እንዲጠናከሩ እንደሚደረግ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዓለም የጤና ድርጅት በሰሜን ኢትዮጵያ ትግራይ ክልል ውስጥ በፌዴራል መንግስትና በህወሓት መካከል በተካሄደው ግጭት ሳቢያ የተቋረጠው የጤና አገልግሎት አደገኛ ወደሆኑ ተላላፊ በሽታዎች መስፋፋት ሊያመራ እንደሚችል አስጠንቅቋል። የቪኦኤ ዘጋቢ ሊሳ ሽላይን ከጀኔቫ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
ካለፈው ህዳር ጀምሮ በትግራይ ክልል በፌደራሉ መንግስትና በህወሓት መካከል የተካሄደው ግጭት በአካባቢው የነበረውን የሰብአዊ አገልግሎት መስጫ መስመሮች እንዲቋረጥ አድርጓል። የተባበሩት መንግስታት ድርጅት እንደሚገምተው 4.5 ሚሊዮን የሚሆን ህዝብ እርዳታ የሚፈልግ ሲሆን ከዚህ ውስጥ ከፊሎቹ ህጻናት ናቸው። አካባቢውን በቅርቡ የጎበኙት የዓለም ጤና ድርጅት ባለስልጣናት እንደተናገሩት በርካቶቹ ሆስፒታሎችና ክሊኒኮች የሚሰሩት በከፊል ነው። የጤና ተቋማት ሰራተኞች በሙሉ ለቀው የሄዱ ሲሆን መሰረታዊ የጤና አገልግሎትም ተቋርጧል። የዓለም የጤና ድርጅት የአስቸኳይ ጤና ጉዳዮች ኃላፊ ተሬሳ ዘካሪያ መሰረታዊ የጤና አገልግሎቶች መቋረጥ በሕዝቡ ላይ በተለይም ሕፃናት ላይ ከፍተኛ ጉዳት ሊያስከትል እንደሚችል አስጠንቅቀዋል።
Additionally, from January to November last year, over 400 cases of measles in children were reported. With disruption to routine vaccination, this number may increase significantly in the near future.
እንደ አውሮፓና ቁጣጥር ካለፈው ጥር 2020 እስከ ህዳር ወር ባለው ጊዜ ውስጥ ከ400 በላይ ህጻናት ላይ የኩፍኝ በሽታ ተከስቷል። መደበኛው የክትባት መርሃ ግብር በመቋረጡ ይህ ቁጥር በአጭር ጊዜ ውስጥ በከፍተኛ ሁኔታ ሊጨምር ይችላል። የወባ በሽታም እንደዚሁ ከ9000 በላይ ህጻናትን ለህመም ዳርጓል። ይህ ከተመጣጠነ የምግብ እጥረት ጋር ሲደመር በህጻናት ላይ የሚደርሰው የወባ በሽታ ሞት እስከ 3 እጥፍ ሊያድግ ይችላል። የዓለም የጤና ድርጅት እንዳስታወቀው ከሆነ በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላው ሀገሪቱ ካለው አማካኝ ከፍ ያለ ነው።
የዓለም ጤና ድርጅት እንደሚለው በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላ አገሪቱ ካለው አማካይ ከፍ ያለ ነው። እስካለፈው ህዳር ድረስ ከ6700 የኮቪድ-19 ተጋላጮች ውስጥ የ47 ሰዎች ህይወት ማለፉ ተዘግቧል። ለኮቪድ-19 የሚሰጠው ምላሽ መጀመሪያውንም ተዘግቶ ስለነበር እንደገና ለማንቀሳቀስም ሂደቱ አስጋሚ መሆኑን ዘካሪያ ተናግረዋል። በዚህ የተነሳም ከባድ አደጋ የተደቀነ መሆኑንም ተናግረዋል። ዘካሪያ የሪፈራል ሆስፒታሎችን በጠና የታመሙ በሽተኞችን መቀበል እንደማይችሉ ገልጸዋል። ይህ የጤና አገልግሎት መስጫ ተቋማቱ በአስቸኳይ ስራ ካልጀመሩ በመከላከል ሊድኑ የሚችሉትም ሆነ ሞትን የሚያስከትሉ የበሽታ አይነቶች በከፍተኛ ደረጃ ሊጨምሩ እንደሚችሉ አስጠንቅቀዋል።
Now with most disease prevention activities interrupted and based on what we know of past history of outbreaks, the risk of spread of COVID-19, measles, cholera, malaria, yellow fever, and meningitis is very real.
ቀደም ሲሉ ከነበሩት አብዛኞቹ የወረርሽኝ ታሪኮችና ልምድ እንደምንገነዘበው ከሆነ አብዛኞቹ የበሽታ መከላከል እንቅስቃሴዎች ሲቋረጡ በከፍተኛ ሁኔታ ሊስፋፉ የሚችሉ በሽታዎች መኖራቸው ነው። ከነዚህ ውስጥም የኮቪድ-19፣ ኮሌራ፣ ወባ፣ ቢጫ ወባና እንዲሁም በልማድ የማጅራት ገትር የሚባለው በሽታ ይገኙበታል። ሌሎች በሽታዎችም ክትትል አይደረግላቸውም። ይሁን እንጂ የበሽታዎችን አዝማሚያ በትክክል መከታተል በማይቻልበት ሁኔታ የወረርሽኙን መጠን መለካት የምንችልበት መንገድ የለም። ስለሆነም የእውር ድንብራችንን እየተጓዘን ነው።
የዓለም ጤና ድርጅት ከሌሎች ድጋፍ ሰጪ ድርጅቶች ጋር በመሆን መድኃኒትና ለጤና ተቋማት የሚሆኑ ተጨማሪ አቅርቦቶችን ወደ ትግራይ ለመላክ መቻሉን ገልጿል። ይህ በቂ ባለመሆኑም ተጨማሪ ስራዎች መሰራት እንዳለባቸው ማስታውቋል። በክልሉ ይበልጥ መንቀሳቀስ የሚችልበትን መንገድና ከዓለም አቀፍ ለጋሽ ድርጅቶችም ተጨማሪ የገንዘብ እርዳታ ጠይቋል። እስከዛሬ ድረስ በክልሉ የሰብአዊ አገልግሎት ለማዳረስ ከሚያስፈልገው የ9.8 ሚሊዮን ዶላር ውስጥ ያገኘው ከግማሽ ያነሰ መሆኑንም አስታውቋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ፕሬዚደንት ባይደን የመጀመሪያውን ሙሉ ሳምንት የሥራ ጊዜያቸውን በሚጀምሩበት በያዝነው ሳምንት ዩናይትድ ስቴትስን የገጠሟትን በርካታ ፈተናዎች ይጋፈጣሉ። ከእነኚህም ውስጥ ዋና ዋናዎቹ የሀገሪቱን የኮሮና ቫይረስ የክትባት ዘመቻ በሀገር አቀፍ ደረጃ ማጠናከር እና በመጪው የካቲት ወር በዩናይትድ ስቴትስ የተወካዮች ምክር ቤት በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የሚያካሄደውን ክስ ሂደት ይመለከታል። የአሜሪካ ድምፅ ዘጋቢ ሚሸል ኩዊን ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
የቀድሞ ፕሬዝዳንት ዶናልድ ትራምፕ በስልጣን ላይ በነበሩበት ወቅት ከህግ ውጪ የሆነ ድርጊት ፈጽመዋል ሲል የዩናይትድ ስቴትስ ተወካዮች ምክር ቤት ያጸደቀው ውሳኔ ዛሬ ወደ እንደራሴዎች ምክር ቤት አምርቷል። በነገ ዕለት ደግሞ የምክር ቤቱ አባላት በሁለት ሳምንታት ጊዜ ውስጥ መታየት ለሚጀምረው ሂደት ጉዳዩን እንደሚያይጀማ ወይም ለዳኝነት እንደሚሰየም አካል ቃለ መሐላ ይፈጽማሉ። ፕሬዚዳንት ትራምፕ ከታህሳስ 28ቱ አመጸኞች በምክር ቤቱ ላይ ካደረሱት ጥቃትና ከፈጠሩት ውከት በፊት የተናገሩትና እንዲሁም ፕሬዚዳንቱ በሐሰት ተጭበርብሯል ያሉትን የጥቅምት 24ቱን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስመልክቶ በሀገሪቱ የታየው ብርቱ ክፍፍል አሁንም እንደተንሰራፋ ነው። የትራምፕ የምርጫ ዘመቻና አጋሮቻቸው ቁጥሩ የበዛ ክስ ያቀርቡ እንጂ አንዱም በህጋዊነት ተቀባይነት አግኝቶ አሸናፊ አላደረጋቸውም። በምክር ቤቱ ከሪፐብሊካን ወገን የሆኑት የኬንታኪ ክፍለ ግዛት ሴናተር ራን ፖል ግን ያን የቀደመ ፕሬዝዳንታዊ ምርጫ አስመልክቶ ተጨማሪ ምርመራ አሁንም መካሄድ አለበት ነው የሚሉት።
I think there was a great deal of evidence of fraud and changing of the election laws illegally.
የማጭበርበር ስራ መፈጸሙንና በህገወጥ መንገድ የምርጫ ህጎች መቀየራቸውን የሚያሳዩ በርካታ ማስረጃዎች አሉ ብዬ አምናለሁ። በመሆኑም በደንቡ መመርመር ያለበት ይመስለኛል።
በሌላ በኩል የፕሬዝዳንት ትራምፕ ጉዳይ በእንድራሲዎች የሚታይበት ሂደት የመጣው አዲሱ የባይደን አስተዳደር ከምክር ቤቶቹ ጋር በመተባበር በርካታ አጣዳፊ ትኩረት የሚሹ ጉዳዮችን እውን ለማድረግ በሚፈልግበት ጊዜ ነው። ከዚህም ተያይዘው ይህ ጥረት ብዙ ህዝብ ያለቀበት ባለው ወረርሽኝ መሐከል በርካታ ስራዎችን ባንዴ ለማከናወን አላስፈላጊ ውጥረቶች መግባት ወይም አድናቃፊ ስራ መጨመር ይሆን? የቀድሞ ፕሬዝዳንታዊ ተፎካካሪና የሚኒሶታ ክፍለ ግዛቷ ሴናተር ኤሚ ክሎባቸር ግን የለም ሁሉንም ማድረግ ይቻላል ይላሉ።
I thoroughly believe that we can handle this impeachment trial and just as the American people are doing
የአሜሪካ ህዝብ የተለያዩ ፈተናዎችን ለመወጣት ያደረገ እንዳለ ሁሉ እኛም በበኩላችን ይህን የቀድሞ ፕሬዝዳንት ጉዳይ የሚታይበትን ጨምሮ የተለያዩ ጉዳዮችን በአንድ ጊዜ ማድረግ እንደምንችል በጽኑ አምናለሁ።
አገሪቱ ከገጠሟት ብርቱ ፈተናዎች አንዱ የኮሮና ቫይረስን ወረርሽኝ ለመዋጋት የተጀመረውን የክትባት ዘመቻ ማጠናከርና በብቃትም ማቀላጠፍ የሚጠይቀው ስራ ነው። ባይደን በመጀመሪያዎቹ የስልጣናቸው 100 ቀናት ውስጥ 100 ሚሊዮን ሰዎችን ለመከተብ ቃል ገብተዋል። አንዳንዶች ታዲያ ያን ሀዝ አነስተኛ ነው ይላሉ። ዩናይትድ ስቴትስ በአሁኑ ወቅት ለቫይረሱ በተጋለጡ ሰዎች ቁጥር የ25 ሚሊዮኑን እርከን ያለፈች ሲሆን ወረርሽኙን የሚመለከቱ መረጃዎችን በሚያደራጀው የጃን ሆፕኪንስ ዩኒቨርሲቲ ጥናት መሰረትም በዩናይትድ ስቴትስ ከ418,000 በላይ ሰዎች ለህልፈት ተዳርገዋል። በአንጻሩ ባይደን ባለፈው ሳምንት የኮቪድ-19 ዘመቻ የሚመለከቱ በርካታ ፕሬዝዳንታዊ ማዘዣዎችን አሳልፈዋል። ከነኚህም አንዱ የወረርሽኙን የጥልፊያ መዛመት ለመቋቋም የታለመውና ማንኛውም ሰው በፌደራል ህንጻዎችና ቅጥር ግቢዎች በሚንቀሳቀስበት ወቅት የአፍና የአፍንጫ መሸፈኛ ጭንብሎችን የግድ እንዲያደርግ የሚያዘው ህግ ሲሆን በተመሳሳይም አንድ ሰው የአውሮፕላን ጉዞ በሚያደርግበትም ሆነ ወደ አውሮፕላን ጣቢያዎች በሚመጣበት ጊዜ ይሄው በተግባር መፈጸሙን የሚያጸና ነው።
የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አበቃ። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ሐኪሞን ይጠይቁ ፕሮግራማችን ይቀርባል። ሐኪሞን ይጠይቁ ለምሽቱ በኢትዮጵያ የኮሮና ቫይረስን መዛመት ለመከላከል አስፈላጊ የሆኑት ጥንቃቄዎች መጓደል ሊያስከትል የሚችለው አደጋ የደቀነው ስጋት አስመልክቶ ባለፈው ሳምንት የተጀመረ ቅንብር ተከታይ ነው ይዞ የቀረበው። ትንታኔውን የሚያቀርቡት ዶክተር አሰፋ መኮንን ዴጃው እዚህ በዩናይትድ ስቴትስ የውስጥደው የሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስትና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ይሄ ራሱን የለወጠ የቫይረስ ዝርያ ሆነ አሳሳቢነቱ ከፍ ያለ ነው። በእንግሊዝ ሀገር ታየ፣ በደቡብ አፍሪካ ታየ፣ አሁን በዩናይትድ ስቴትስ በርካታ ግዛቶች ውስጥ እየታየ ነው። የተመለከትኳቸው አንዳንድ መረጃዎች ፈጥኖ የሚዛመት አሳሳቢነቱን ከፍ ያደርገዋል ቀድሞ ከነበረው። በአንጻሩ ደግሞ የዛሬ አመት በርና ቤታችንን ዘግተን አብዛኞቻችን ስራችንን ከቤታችን ልንሰራ ስንወስን ስንገደድ ገና እየጀመረ ነው። ለቫይረሱ የተጋለጡ ሰዎች ቁጥር በሺዎች እየቆጠረን ይበልጥም እያሳሰበን በመሄዱ ነው። በጊዜው ምናልባት ያላወቅናቸው ነገሮች ዛሬ እንደመላም ትምህርትም በእያንዳንዱ ጥቃቅን ነገር ውስጥም ትምህርት አለና ብዙ ተምረን ሊሆን ይችላል። ነገር ግን ዛሬ ህይወታቸውን ያጡ ሰዎች ቁጥር በሚሊዮኖች በዓለም ደረጃ እየተቆጠረ ባለበት እንዲህ ያለ ደግሞ ራሱን የለወጠ የቫይረስ ዝርያ መከሰት የቱን ያህል አሳሳቢ ያደርገዋል? ምን ማለትስ ነው ይህ አይነቱን የለወጠ ወይም ራሱን የለወጠ የቫይረስ ዝርያ? ይህን አይነቱ ዝርያ ደግሞ ኢትዮጵያ ውስጥ ቢስፋፋ አሁን ካለውም የተለየ የበለጠ ሊያሳስበን ይገባ ይሆን?
አዎ፣ እንግዲህ ምንድነው የቫይረሶች እንደተባለው ጸባያቸውን ይቀያይራሉ። በተለይ ደግሞ ከሰው ሰው ኢንፌክሽን የሚፈጥሩ ነገሮች በፍጥነት እየተራቡ በሄዱ ቁጥር ራሳቸውን ይቀያይራሉ። ይሄ ቫይረስ አሁን የቀየረው ካሉት ጸባዮች የሚያደርገው ምንድን ነው? አንድ ሰው ይዞት በፊት ሊያሲዝ የሚችለው ሰው ቁጥር ጨምሯል። አሁን ከሰው ሰው የመዝለል እድሉ ከፍ ብሏል እና ከሶስት በላይ ከፍ ብሏል። ነገር ግን የበሽታው መጠን የሚመጣውስ በሽታ አስከፊ ሆኗል የሚለው እሱ ብዙ አልተቀየረም። ነገር ግን አንድ ሰው በሶስት እጥፍ ማስተላለፍ ከቻለ ስለዚህ ብዙ ሰዎች ነው የሚያዙት ማለት ነው። ከዛ ውስጥ ጉዳት ሊደርስበት የሚችለውም ሰው መጠን ከፍ ይላል። ስለዚህ አሁን ባለንበት ሁኔታ አፍሪካ ውስጥ ሳውዝ አፍሪካ ጀመረ፣ እዚህ እንግሊዝ ጀመረ፣ ሁሉን ዓለም ሀገር ማዳረሱ በአጭር ጊዜ ውስጥ ማዳረሱ ምንም የማይቀር ነው። ምክንያቱም ካለፈው ቫይረስ በበለጠ ሁኔታ መዝለል የሚችል ቫይረስ ነው ከሰው ሰው። ስለዚህ እኛ ሀገር ላይ የምናየው የሰው ቁጥር ብዛት ስለሚጨምር 1 ሚሊዮኖች ከሚታመሙ 3 ሚሊዮኖች ሲታመሙ ብዙ ጉዳት ይደርሳል። ስለዚህ ጥንቃቄው በጣም ከፍ ማለት ያለበት አሁን መተላለፉን ከፍ ስላደረገ ቁጥሩ ባንዴ ሊዘል ስለሚችል ለዚህ ነው ወደ ኋላ ብሎ ማሰብ ያለብን። መጀመሪያ አካባቢ እንደነበረው እንግዲህ መጀመሪያ አዲስ ወረርሽኝ ነው፣ ድንጋጤ አለ በጤና ባለሙያውም ቢሆን በህዝቡም። ስለዚህ የተደረጉት ሜጀሮች አንዳንዶቹ ትንሽ ኤክስትሪም ሆነው ሊሆን ይችላል፣ ግን ተገቢ ነበሩ በዛን ጊዜ። አሁን ደግሞ የኢኮኖሚክ ጉዳትም አለ። ስለዚህ ባላንስ መጠበቅ አለብን። ሰው መብራትም አለበት፣ ስራ መስራትም አለበት። ሁለቱንም ግን ማስኬድ ይቻላል። የኛ ሀገር አይነት አሁን የማየው አይነት ምንም ነገር እንዳልተፈጠረ ሰው ምንም ነገር እንደሌለ ነው። ማስክ አያደርግም፣ ራሱን አይጠብቅም። ተገቢ አይደለም ይሄ። ዋጋ ያስከፍላል። ለሚቀጥሉት 7-8 ወራትም ቢሆን ክትባት እስኪደርስ ድረስ ለምን መከላከል በምንችለው በሽታ ለምን ሰው ይጠፋል ህይወቱ? እና ይህን ማስተዋል ያስፈልጋል።
ዶክተር አሰፋ እንግዲህ እየግራ ቀኙን እያየን ነው እየተወያየን ያለ ነው። በአንድ በኩል የሚያሳስበውን በሌላው ደግሞ ተስፋም የሚሰጠውን በኢትዮጵያ ጉዳይ ደግሞ እየተለየ የሚባሉትንም እያየን ነው እና አንዱን ተስፋ የሚሰጥ ነገር ቀደም ብለው የጠቀሱትን የክትባቱን ተስፋ ሰጭነት 3 ክትባቶች በአሁኑ ሰዓት በስራ ላይ ውለዋል። በጣም በርካታ ክትባቶች በሙከራ ላይ ናቸው። የበለጠ እድልም ሊኖር ይችላል። ለአፍሪቃ የሚላክ የክትባቱም ተስፋ እየተቃረበ ነው። በምን አይነት መንገድ አገሮች በራሳቸውም ዓለም አቀፍ ደረጃ በሚዘጋጁትም ዘዴዎች እንዲዳረስ ይደረጋል። አሁንም እያነጋገረ ያለ ነገር ነው። ነገር ግን እስካሁን ባዩት በክትባቱ እግረ መንገዱን የክትባቱንም ጠቀሜታ አንዳንዶች ያልተጨበጡ መሰረት የሌላቸው ስለ ክትባቱ የሚነገሩ የሐሰት መረጃዎች አሉ። በእርግጥ ደግሞ ሳይንሱ እስከዛሬ በተደረገው ምርመራ የሚታወቁ በእርግጥ ሰዎች ሊያውቁ የሚገባቸው አሳሳቢ ነገሮች ደግሞ ካሉ በአንጻሩ ማወቅ እንዲቻል እርስዎ በሚሰሩበት የጤና ተቋም ክትባቱ ሊሰጥ የሚችልበት ሁኔታ ገና በሰዎች ላይ የሚደረገው ሙከራ ካካሄዱም ነበረ በዛ ሰዓትም አነጋግሬዎታለሁ እና ምንድን ነው እስካሁን ባሉት በእነኚህ 3 ክትባቶች ያዩት? 2 ክትባቶች በተግባር በዩናይት ስቴትስ ውስጥ እየተሰጡ ናቸው፣ ሌሎች አካባቢዎችም እየተሰጡ ነው። ምን ታዝበዋል?
እንግዲህ አንድ ነገር ሰው መረዳት ያለበት በዓለማችን ውስጥ የሰው ልጅን ጤና ከጠበቁ ነገሮች ውስጥ አንደኛው ክትባት ነው። ምናልባትም ሁሉን የሕክምና ዘርፍ ወደ ጎን አድርገን ብናይ በክትባት የዳነው የሰው ልጅ ቁጥር ያመዝናል። ክትባት ከዚህ በፊት በዓለም አስጨናቂ የሆኑ ወረርሽኞችን በሙሉ የተቆጣጠርንባቸው ናቸው። ፈንጣጣን፣ ፖሊዮን፣ እነዚህ ትልልቅ ዓለምን ያስጨነቁ በሽታዎች፣ ስለዚህ አዲስ ነገር አይደለም። ሁለተኛ ይሄ ኮቪድ ክትባት በሚጀመርበት ጊዜ ሰው ማወቅ ያለበት አንዱ ድንጋጤ ፍጥነቱ ነው። ለፍጥነቱ ምክንያቶች ነበሩ። አንዱ ከዚህ በፊት የነበረው የሳርስ የኮቪድ ዋን በሽታ በነበረበት ጊዜ ለሱ ክትባት ለመስራት ተብሎ በእንስሶች ላይ የተሞከሩ ሙከራዎች፣ እውቀቶች ነበሩን ቫይረሱን በሚመለከት ኮቪድ 19 ከመምጣቱ በፊት በነበረው የሳርስ ኢንፌክሽን። ስለዚህ ባክግራውንድ ኖሌጅ ነበረን፣ እውቀት ነበረን መጀመሪያ ማለት ነው። ሁለተኛ ቴክኖሎጂ በጣም ተሻሽሎ ነው ያለው። በተለይ ኤምአርኤንኤ ቴክኖሎጂ የምንለው በጣም አዲስ ቴክኖሎጂ ነው። ብዙ ነገሮችን ጂኖችን በአንድ ጊዜ ማፕ አድርጎ ለመስራት የሚያስችል ነው። ለዚህ ነው የፈጠነው። ሶስተኛ ደግሞ ብዙ የገንዘብ አቅም ከመንግስት ወደ ፕራይቬት ካምፓኒዎች ገብቷል። ክትባቱን ከመጀመሪያው ጀምሮ ጥናቱን ስናካሄድ ያየነው እዚህ አንደኛ በጣም ሲሪየስ የምንላቸው ሳይድ ኢፌክቶች አላየንም። ስለዚህ ሴፍቲው ጥሩ ነው በጣም። ሁለተኛ ደግሞ ውጤት ብለን ገምተነው የነበረው ጥሩ ውጤት ሊሆን ይችላል 60% እንኳን ፕሮቴክሽን ቢያሳይ አንድ ሰው ቫይረሱ ይዞት መጥፎ አይነት በሽታ ኢመርጀንሲ ሩም የሚወስድ ወይስ የሚያስገባ የሚገል ደረጃ ሳይደር ክሊኒካል ኮቪድ የምንለው ሲሪየስ ነገር ሳይሆን የሚያልፍለት ከሆነ ዘ 60% እንኳን ጥሩ ውጤት ነው ብለን ነበር የተነሳ ነው። ነገር ውጤቱ ግን 95% ነው የታየው። 95% የተከተቡት ሰዎች ሲሪየስ የሆነ ኮቪድ አላመማቸውም። ለዚህ ነው አሁን ባለንበት ደረጃ እንደውም በእኛ የህክምና ሴንተርም በኢንቨስቲጌተርነት በመሰራበት ትራያል ውስጥም እንደውም በፊት ውሃ የሰጠናቸውን ሰዎች ክትባት የወሰዱ ነበሩ፣ ውሃ የወሰዱትን ሰዎች ጠርተን ክትባቱን እየሰጠን ነው። ስለዚህ የክትባቱ ጠቀሜታ ከበቂ በላይ ነው።
አድማጮች ግልጽ እንዲሆን ውሃ እየሰጠን ሲሉ የሙከራ ስራ በሚደረግበት ጊዜ ለተወሰኑ ሰዎች መድኃኒት ያልሆነ ውሃ ብቻ ይሰጣል፣ ለሌሎች ደግሞ መድኃኒቱ ይሰጣል። ማነጻጸሪያ ነው የምታደርገው?
አዎ፣ እንግዲህ ይሄ ዳብል ብላይንድ የሚባለው ኬዝ ኮንትሮል ይባላል። ጥናት በሚደረግበት ጊዜ ክትባቱ ሰርቷን አልሰራም ለማለት ከመጡት ሰዎች ውስጥ ግማሾቹ የሚሰጣቸው ክትባት ሳይሆን እንደ ሳላይን አይነት ውሃ የምንለው አይነት ነገር ነው። ሌሎቹ ደግሞ ክትባቱ ይሰጣቸዋል። እና ጥናቱ እየሄደ ምንድን ነው የምናየው? ስንት ሰው ህመም ደረሰበት? ህመም የደረሰበት ሰው ከየትኛው ክፍል ያለ ነው ተብሎ አናላይዝ ይደረጋል፣ ወደኋላ ማለት ነው። ሲደረግ እነኚህ ትሪል ክትባት የተሰጣቸው ሰዎች ክሊኒካል ኮቪድ የምንለው ኢንፌክሽን ይዟቸው ሊሆን ይችላል እንጂ ወደ ሳምባቸው አልወረደም፣ ሆስፒታል አላስገባቸውም። በተቃራኒው ደግሞ ይሄ ፕላሲቦ የምንለው የሰጠነውን ሰዎች ላይ ነው ያየነው ሲሪየስ በሽታ። ስለዚህ በማያሻማ ሁኔታ ክትባቱ 95% ከተሰጣቸው ውስጥ የምንፈልገውን ውጤት አሳይቷል። ይሄ ማለት ክትባት የተከተበ ሰው ማስኩን ነገ ያወልቃል ማለት አይደለም። ምክንያቱም ቫይረሱ መጥቶ ሰውነታችን ላይ መጣበቁ እሱ ኢንፌክሽን ይባላል። ኢንፌክሽን ሬቱን ዜሮ አድርጓል የሚል ውጤት የለንም። ደግሞ እሱን የምናየው ግን ከያዘው ተራ ጉንፋን ሆኖ ያልፋል ማለት ነው። እና ክትባቱ እዚህ ደረጃ ላይ ነው ያለው።
አሁን ደግሞ አፍሪካ ነክ ርዕሶች። ዚምባብዌ ውስጥ የኮሮና ቫይረስ መዛመት በተባባሰበት በአሁኑ ወቅት ለህልፈት ከተዳረጉት ሰዎች መካከል በ24 ሰዓታት ውስጥ በሞት የተለዩት 2 የካቢኔ ሚኒስትሮች እንደሚገኙባቸው ታውቋል። የሀገሪቱ ዜጎች ለቫይረሱ መዛመት የሀገሪቱን ፕሬዚደንት ኢመርሰን ናንጋጓን ተጠያቂ ማድረጋቸውን የአሜሪካ ድምፅ ዘጋቢ ኮሎምበስ ማቡንጋ ከሐራሬ በላከው ዘገባ ጠቅሷል። ፕሬዚዳንቱ የተደረመሰውን የሀገሪቱ የጤና ጥበቃ ስርዓትን ከማስተካከል ይልቅ ከፍተኛ ባለስልጣኖችን ወደ ውጭ ልከው ማሳከሙን ይመርጣሉ ሲሉ የሀገሪቱ ነዋሪዎች እንደሚነቅፉ ነው ዘጋቢያችን ያስገነዘበው። የዚምባብዌ የመጓጓዣ ሚኒስትር ጆኤል ማቲዛ በኮቪድ-19 ህመም ምክንያት በሞት መለየታቸውን መንግስት ባለፈው አርብ ካስታወቀበት ጊዜ አንስቶ አንዳንድ ዜጎች መንግስት የጤና ጥበቃ ስርዓቱን ችላ ብሏል በሚል ሲነቅፉ መቆየታቸው ታውቋል። ሙናሽ ብራድኒክ የተባለ የ31 ዓመት ዕድሜ አካውንታንት የሀገሪቱ ዜጎች በከፍተኛ ባለስልጣኖች ሞት እየተደሰቱ አይደለም ይላል።
I'm not so much concerned about their deaths, but how they lived. I think I'm mourning the lives that they spent killing others, looting resources.
እኔ ማውራው ስለሞታቸው ሳይሆን ስላሳለፉት ኑሮ ነው። እኔን የሚያሳዝነኝ በትምህርት በጤና ጥበቃ ማጉልበት ላይ መዋል የነበረበትን ሀብት በመዝረፍና ሰዎችን በመግደል ያባከኑትን ጊዜ ነው። ወሳኝ በሆነው በአሁኑ ወቅት ህይወታቸውንም ባተረፈ ነበር። ስለሆነም ገንዘቡን ከመዝረፍ ይልቅ በትምህርት ላይ አውለውት ቢሆን ይሻል ነበር ብሎ ማስታወስ በሞታቸው መደሰት አይደለም። በአሁኑ ወቅት በገዢው ፓርቲ ዛኑ ፒኤፍ የቀሩትን ባለስልጣኖች ለማስገንዘብ ያህል ነው። ኮቪድ-19 ማንንም ስለማይለይ የተሻለ ጤና አጠባበቅ ስርዓት እንዲኖረን በመጠየቃችን መገደል የለብንም። ኮቪድ-19 ሲመጣ ስልጣንም ሆነ በህብረተሰቡ ላይ ያለህን ቦታ ሳይለይ እንደ ሁሉም ይገድልሃል። ስለሆነም ሞታቸው አስደስቶን ሳይሆን የሰው ልጅ ህይወት ክብር መሆኑን ለማስታወስ ያህል ነው። እኛም ብንሆን መኖር እንፈልጋለን።
ዚምባብዌ ውስጥ የኮቪድ-19 መዛመት በተባባሰና የባለስልጣኖቹ ሞት ከተሰማ በኋላ ለቫይረሱ መባባስ ምክንያት የሆነው በበዓሉ ወራት የታየው የቸልተኝነት ዝንባሌ ነው ሲሉ የሀገሪቱ ምክትል የጤና ሚኒስትር ዶክተር ጆን ማንጉዌሮ አስገንዝበዋል። መንግስት በያዝነው ወር የደነገገውን ከምሽት እስከ ንጋት የሰዓት እላፊ ገደብ እንዲያከብሩ መክረዋል። ክሊፎርድ ላሽዌዬ የተባሉ የተቃዋሚው ዲሞክራሲያዊ ለውጥ ውህደት ንቅናቄ ቃል አቀባይ በበኩላቸው በያዝነው ወር ሶስት ሚኒስትሮችን ለህልፈት የዳረገው የኮሮና ቫይረስ ወረርሽኝ መባባስ እንቅስቃሴን ማገድ ብቻ የቫይረሱን መዛመት ሊገታ እንደማይችል አሳይቷል ብለዋል።
Zimbabwe has more than 90% of its population in the informal sector and those who are in the streets just roaming around. Those are the people who doesn't have the money to go to China.
ከ90 ከመቶ በላይ የዚምባብዌ ህዝብ ኦፊሻላዊ ባልሆነ ዘርፍ የተሰማራና በመንገዶች ሲዘዋወር የሚውል ነው። እነዚህ ታዲያ ቻይና ሄደው ለመታከም የገንዘብ አቅም የሌላቸው ናቸው። መንግስት አስፈላጊውን የህክምና አቅርቦት ለማስገባት በጀት አውሮፕላን ወደ ቻይና ይሄዳል። የጤና ተቋማቶቻችን በሚያሳዝን ሁኔታ ነው የሚገኙት። መንግስት ለአመታት ያህል የጤና ተቋማቱን የማሻሻል ፍላጎት አላሳየም። የጤና ተቋማቶቻችን አስፈላጊ የህክምና ቁሶች እንዲኖራቸው አልተደረገም። በግንባር ቀደምትነት ተግባር የተሰማሩት የጤና ሰራተኞች በቂ የመከላከያ ቁሶች፣ መድኃኒቶችና ኦክሲጅን ሳይቀር የሏቸውም።
ፕሬዚደንት ኤመርሰን ምናንጋጓ ባለፈው ቅዳሜ በቴሌቪዥን ለሀገሪቱ ባደረጉት ንግግር መንግስታቸው በዓለም አቀፍ ደረጃ የተመረቱትን የኮቪድ-19 የክትባት መድኃኒቶችን እየገመገመ መሆኑን ገልጸዋል። የኮቪድ-19 ወረርሽኝ በሀገሪቱ እየተባባሰ መሄድ እንዳሳሰባቸውም አስገንዝበዋል። ዚምባብዌ ውስጥ በኮሮና ቫይረስ የተያዙ ሰዎች ብዛት ከ30,000 በላይ ደርሷል። 4 የካቢኔ ሚኒስትሮችና በርካታ ከፍተኛ ባለስልጣኖች የሚገኙባቸው ወደ 1,000 የሚጠጉ ሰዎች በሞት ተለይተዋል። አንዳንድ የሀገሪቱ ተወላጆች በሀገሪቱ ላለው ደካማ የጤና አጠባበቅ ስርዓት ሟቹን ሮበርት ሙጋቤን እና የወቅቱን የሀገሪቱ ፕሬዚደንት ምናንጋጓን ተጠያቂ ያደርጋሉ። ሁለቱ መሪዎች የሆስፒታሎችን ሁኔታ ለማሻሻልም ሆነ የጤና ሰራተኞች በቂ ክፍያ እንዲያገኙ የማድረግ ፍላጎት አላሳዩም ይላሉ የሀገሪቱ ዜጎች። የሀገሪቱ የጤና ሰራተኞች የመከላከያ ቁስ እንዲቀርብላቸውና በቂ ክፍያ እንዲያገኙ በመጠየቅ የሥራ ማቆም አድማ አድርገው እንደነበረ ታውቋል። አድማጮች፣ ዚምባብዌ ውስጥ የኮሮና ቫይረስ መዛመት በተባባሰበት በአሁኑ ወቅት 4 ሚኒስትሮችና በርካታ ከፍተኛ ባለስልጣኖች የሚገኙባቸው ወደ 1,000 የሚጠጉ ሰዎች ስለመሞታቸው የሚገልጸው ቅንብራችን አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። ቀጥሎ ሀብታሙ ስዩም የሳምንቱን አበይት ስፖርታዊ ክንውኖች የሚያስቃኝበት የስፖርት መሰናዶ ይደመጣል።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ማክሰኞ ጥር 11 2013 ሲዳማ ቡና ሰበታ ከነማን 1-0 አሸንፏል። ባህር ዳር ከተማና ቅዱስ ጊዮርጊስ ባዶ ለባዶ አቻ ወጥተዋል። ረቡዕ ጥር 12 2013 በተደረገ ጨዋታ ደግሞ ፋሲል ከነማ ወልቂጤ ከተማን 1-0 አሸንፏል። ወላይታ ዲቻ ኢትዮጵያ ቡናን 2-1 ረትቷል። ሐሙስ ጥር 13 2013 ዓመተ ምህረት በነበሩ ጨዋታዎች ደግሞ ሬድዋ ከተማ አዳማ ከተማን 3-0 አሸንፏል። ሀዲያ ሆሳዕናና ሐዋሳ ከተማ 0-0 አቻ ወጥተዋል። ሳምንቱን ፋሲል ከነማ በ22 ነጥቦች ይመራል። ሀዲያ ሆሳዕና በ17 ነጥቦች ይከተላል። ቅዱስ ጊዮርጊስ ደግሞ በ16 ነጥብ 3ኛ ደረጃ ላይ ይገኛል። ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች፣ አቡበከር ናስር ከኢትዮጵያ ቡና በ10 ጎሎች እንዲሁም የቅዱስ ጊዮርጊሱ ጌታነ ከበደ በ7 ጎሎች የከፍተኛ ጎል አስቆጥተኛ ደረጃ ተቆጣጥረዋል። በታሪክ ለመጀመሪያ ጊዜ 3 ሴቶች አፍሪካ ውስጥ የተደረገን አህጉር አቀፍ የአዋቂ ወንዶች እግር ኳስ ግጥሚያን ከሰሞኑ ዳኝተዋል። በካሜሮን ኒምቤ እየተካሄደ በሚገኘው የአፍሪካ ሀገራት ቻምፒዮንሺፕ በመጻሩ ቻን ጨዋታ ላይ ለሩብ ፍጻሜ ናሚቢያ ከታንዛኒያ ያደረጉትን ጨዋታ የዳኙት በመሃል ዳኝነት ኢትዮጵያዊቷ ዳኛ ሊዲያ ታፈሰ፣ በግራና ቀኝ የመስመር ዳኝነት ደግሞ አስሚኒ ኪዌምቤራ ከማላዊ እንዲሁም ናይጄሪያዊቷ ሚሚሰን አጋታ አይወሬ ናቸው። ጨዋታው በናሚቢያ አሸናፊነት 1-0 ተጠናቀቀ። የእንግሊዝን አትሌቲክስ ስፖርት የሚቆጣጠረው ብሪቲሽ አትሌቲክስ በቀጣዩ ደረጃ የታቀደውን የቤት ውስጥ ቻምፒዮንሺፕ መሰረዙ ተሰምቷል። ተቋሙ አርብ ዕለት እንዳስታወቀው የዚህ ውሳኔ ምክንያቱ የኮቪድ-19 ወረርሽኝ ስርጭት ነው። ዘገባው የሮይተርስ ነው።
አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ነገ እስክንገናኝ በደህና ቆዩን።